አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በህዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ህጋዊ መሰረት፣ የዜጎችን መብት ጥበቃና ይልቁንም ደግሞ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶችና የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ በዚህ በዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት ኤንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙሉጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሃን ህግ መምህር፣ እንዲሁም በዩናይትድ ስቴትስ በዋሽንግተን ሲያትል ከተማ በተካሄደው አንድ አገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በመጀመሪያው ክፍል ምጥን ውይይታቸው እልባት ካደረገበት ይንደረደራል።
ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። ህግ ነው ለሁሉም ምክንያትም የሚደረገው። ሌላ ቀርቶ መብት የሚጣስበት ሁኔታ እንኳን የህግ መሰረትን የህግ ድጋፍን ሲፈልግ እናያለን። እንደ አስቸኳይ ጊዜ አዋጅ አለ። በቅርቡ ይፋ የተደረጉትን በአስቸኳይ አዋጁ ድንጋጌ የታቀፉትን አድማጮች በሙሉ ላያውቁ ይችላሉ። እስኪ ያስታውሱልን ለአድማጮቻችን፣ ምን ያደርጋል ይህ አስቸኳይ ጊዜ አዋጅ? በስሩ ምን ይዟል?
የአስቸኳይ ጊዜ አዋጅ አቶ የሺወስን እንደገለጹት የሚነሳባቸው ምክንያቶች አሉበት የተደነገጉ እና ማስታወሻ፣ አንዱ የውጭ ወረራ ሲያጋጥም፣ ሁለተኛ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰት፣ ሶስተኛው በተለመደው መንገድ የህግ ማስከበር ስርዓትን መስራት ሲያቅት፣ ሌላኛው የተፈጥሮ አደጋ ሲያጋጥም ወይም የህዝብ ጤንነትን አደጋ ላይ የሚጥል በሽታ ሲከሰት። እንግዲህ እነዚህ አራት ነገሮች ናቸው ለአስቸኳይ ጊዜ አዋጅ ምክንያት መሆን የሚችሉት። የኢትዮጵያ መንግስት አሁን ምንድን ነው እያለ ያለው? ህግና ስርዓት ተጥሰዋል። ሀገሪቱ ከፍተኛ ያለመረጋጋት ውስጥ ነው ያለችው። ስለዚህ መንግስት በተለመደው የህግና ስርዓት አጠባበቅ ዘዴ ህግና ስርዓትን ማስጠበቅ ስላልቻለ ወዳልተለመደ እና ወደ በጣም ጥይት ያለ ሁኔታ ሲፈጠር እሷ ላይ የምታውለው ህጋዊ መሳሪያ ተሽራክሩ ያለው ነው የሚለው። የአስቸኳይ ጊዜ አዋጅ ማለት ራሱ ህጋዊ ነው። ህገ መንግስቱ መንግስት የጠቀስኳቸው አራት ነገሮች ከአራቱ አንዱ ወይም ሁለቱ ወይም ሶስቱ ወይም ሁሉም ሲፈጸሙ መንግስት የአስቸኳይ ጊዜ አዋጅ ማወጅ ይችላል የሚል በህግ የተሰጠ ስልጣን ነው።
መልካም። አቶ ሙሉጌታ፣ ምንም እንኳን የዜጎችን ህገ መንግስታዊ መብቶች የሚወስድ ቢሆን እንኳን ቀደም ባሉት አስገዳጅ የሆኑ የተለዩ ሁኔታዎች እሱም በህግ የታቀፈ መሆኑን ጠቅሰዋል። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋር ነው ገደብ ካለው? ከዛ መስመር ሲያልፍ መንግስት ይጠየቃል ወይ? የመንግስት ተጠያቂነት አለ ወይ በዚህ አዋጅ በዚህ አይነት መሰሉ ድንጋጌ?
አዎ፣ ገደቦች አሉት። ገደቦቹ አራት ናቸው። አንደኛው የኢትዮጵያ መንግስት ስም መቀየር አይቻልም። በዚህ በአስቸኳይ ጊዜ አዋጅ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተብሎ ነው የሚጠራው የኢትዮጵያ መንግስት ስም። እሱን ስም መቀየር አይችልም ይሄ አዋጅ። ሁለተኛ፣ ይሄ አዋጅ ስለታወጀ መንግስት በዜጎች ላይ ኢሰብአዊ የሆነ ድርጊት መፈጸም አይችልም። ሶስተኛ፣ ይሄ አዋጅ ስለታወጀ ሰዎች በህግ ፊት ያላቸው የእኩልነት መብት አይጣስም። ማለት አሁንም በዚህ አዋጅ ስርም ሆነን ሁሉም ሰው በህግ ፊት እኩል ነው የሚለው የህግ ድንጋጌ መጣስ አይቻልም። አራተኛ እና የመጨረሻው ይሄ አዋጅ የብሔሮችን የመገንጠል መብት አይነካም። ይሄ አዋጅ ይሄ ምንድን ነው ያፈለገው? ህገ መንግስቱ ላይ የተቀመጡ አንቀጾች በሙሉ እንዳይሰሩ ማድረግ ይችላል። እነዚያን አራት የዘረዘርኳቸው ነገሮች ግን በአስቸኳይ ጊዜ አዋጅ ስርም ሆነን የሚጠበቁና ህጋዊነታቸው ይዘው የሚቆዩ ተብሎ ነው የሚታሰበው። ከዚህ ውጭ ግን የማያደርገው ነገር የለም።
መልካም። የማያደርገው ነገር የለም ብለዋል። አራቱ ገደቦች ውስጥ ምናልባትም ሁለቱ የብዙዎችን ትኩስ ስሜት ፈጥኖ የሚያመጡ ይመስለኛል። እዚህ አጠገቤ ስቱዲዮ ወደሚገኙት አቶ የሺዋስ ልመለስ። አቶ የሺዋስ ይህን አስቸኳይ ጊዜ አዋጅ ይቃወማሉ። ከዚህ ቀደምም የተደረገውን ራሱ ቀድሞ መደረግ አልነበረበትም ብለዋል። ፕሮፌሰር ብርሃኑ ከእርሶ ጋር የሚስማሙ ይመስለኛል። ተመሳሳይ ሀሳብ ነው ያቀረባቸው። እስኪ በህግ ባለሙያው በአቶ ሙሉጌታ በተገለጹት አገር አስቸጋሪ ሁኔታ ውስጥ ስትገባ የኢትዮጵያ መንግስት በመደበኛው ህግ ማድረግ ስላልቻልኩኝና የሀገርን ሰላምና ጸጥታ የሚያናጋ ሁኔታ ህገ መንግስታዊ ደህንነትን ፈተና ላይ የሚጥል ሁኔታ ተፈጠረ ነው የሚለው። እንዲህ አይነት ሁኔታ ከተፈጠረ ለምን አስቸኳይ አዋጅ ተግባራዊ አይሆንም?
አመሰግናለሁ። በመደበኛ ህግ ማስጠበቅ አልቻልኩም ሲል መደበኛ ያልሆነ ህግ ወይም አስቸኳይ አዋጅ ህግ ነው የሚያስፈልገው። አሁን ግን እየሆነ ያለው መደበኛውንም ስትራክቸር የሚያፈርስ ነው። ለምሳሌ ሚኒስትሮች ምክር ቤት አይሰራም፣ የክልል መዋቅሮች አይሰሩም። አሁን እንደውም እኛ እንደምናስበው አዋጁ ራሱ ታርጌት ያደረገው የክልል መንግስታትን ነው።
እንደምን እሱ ያብራሩት
ምን ማለት ነው? አዲስ ህግ ይወጣል። አሁን አቶ ሙሉጌታ የዘረዘሯቸው ህጎች አራቱን ብቻ ትቶ ሌላውን ሰስፔንድ የሚያደርግ ያወጣል። ስለዚህ ህጉን ብቻ ሳይሆን የሚጠቀመው ኮማንድ ፖስት የሚባል አዲስ ስትራክቸር አምጥቶ ማዘዣ ጣቢያ እንደዚህ አይነት ነገር
ወደኛ ለማድረግ እሺ።
አዎ፣ የኛ ተቃውሞ አሁን ምንድነው? ይሄ በህገ መንግስቱ ላይ አንቀጽ 9 ይመስለኛል ከተደነገገው ውጪ ስልጣን መያዝ ክልክል ነው ይላል። ይሄ ግን ከየት እንደመጣ እናቀመው ኮማንድ ፖስት የሚባለው አስተሳሰብ ራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ የተለያየ አዲስ ህግ በዛው አስፈጻሚ ማድረግ ይቻል ነበር። ነገር ግን ህጉም አዲስ ነው፣ ሰዎቹም አዲስ ናቸው። ከሆነ ቦታ ከፌደራል ፖሊስ ከደህንነት የመጡ ሰዎች ናቸው የሚያስፈጽሙት ይሉናል። ለሀገር እንደሚያስብ ሰው ኖርማሉ ስትራክቸር ከዛ በኋላ መስራት አይችልም፣ ፓራላይዝ ይሆናል። 6 ወር አመት 9 ወር እንደዚህ በቆየህበት ቁጥር በኖርማሉ ስትራክቸር ሳትሰራ ያ ሽባይ የሆነ ለምሳሌ የፖሊስ ስርዓት አለ። ከዚህ በፊት ተቀናቃኝ ፓርቲ እንደመሆናችን እስር የታወቀ ነው ኢትዮጵያ ውስጥ። ስንያዝ የነበረው የፖሊስ አካሄድ አለ አይደል? እሱ ይተዋል ከመጨረሻ። ከዛ በኋላ ዝም ብሎ መያዝ ኖርማል ነገር ይሆናል። ሆኗል ከዚህ በፊት እንደው በመሰረቱ። ስለዚህ ሽብር ነው አገር ውስጥ እየተደረገ ያለው እንዲፈራ። በዚህ ፈርቶ ይቆማል ወይ? ይሄ አስተዳደር አይመጥነኝም ብሎ የጠየቀ ሰው በዚህ ፈርቶ ይቆማል ወይ? ሌላ ነገር ነው ግን እየሆነ ያለው በዚህ ህግ ማስፈራራት ታይ እንደሆነ አሁን በየጊዜው ቁጥር 1 ምን 2 እየተባለ መግለጫ ያወጣል፣ ይነገራል። ይሄ ክልክል ነው እንዲህ ብታደርግ ምናምን እየተባለ ልክ ደርግ ያደርግ እንደነበረው ማለት። ስለዚህ የህግ ባለሙያው ሊያዩት ይችላሉ በደንብ። ከህጉ በተጨማሪ አስፈጻሚው ነው የተቀየረው። ያ ደግሞ ለምሳሌ አንዱ 17 ጊዜ አሁን የወጣው ዝርዝር ላይ ምን ይላል? የክልል ባለስልጣናት ስለ አካባቢያቸው መግለጫ መስጠት ይችላል ይላል። እንግዲህ አካባቢውን የሚያውቁት እነሱ ናቸው፣ ያለውን ሁኔታ የሚያዩት እነሱ ናቸው። ስለሆነው ነገር ለህዝብ መግለጽ ለሚዲያ መግለጽ አይችሉም። ስለዚህ ሌላ የእዝ ሰንሰለት እየተፈጠረ መጀመሪያ የነበረው ለህገ መንግስት ተቋቁሟል የተባለው ስትራክቸር እየፈረሰ ነው የመጣው። ይሄ ደግሞ የሆነው መጀመሪያ እንዳልኩት የህዝቡን ጥያቄ ትቶ የራስን ጥያቄ በማስቀመጥ ለምሳሌ ደጋግሞ የሚሉት እነሱ እድገት ያመጣው ጥያቄ ነው ነው የሚለው እድገት ላመጣው ጥያቄ የሚመልስ መልስ ነው የሚመልሱት። እንግዲህ ምናልባት እንደዚህ አይነት ጥያቄ ካለ እንደዚህ አይነት ጥያቄ አናውቅም። የእኛ እምነት እንደ ፓርቲ የኢትዮጵያ ህዝብ በመረጦ ተዳድሮ አያውቅም። በንጉሱም በደርግም በኢህአዴግም በመረጦ ተዳድሮ አያውቅም። አሁን ለዛ ብቁ የሆነ ዜጋ አለ። በ97 ጀምሮ ከዛም በፊት ጠይቋል። በመረጥኩት በሚችል ሰው ችሎታ ባለው ሰው ነው መተዳደር የምፈልገው ባጭው ያ ሰው ነው። የመልካም አስተዳደር፣ የሙስና፣ የውሃ፣ የመብራት ማንኛዎቹንም ጥያቄ መፍታት የሚችለው ህዝቡን ማንቀሳቀስ የሚችለው ያ የተመረጠ ኃይል ሲመጣ ብቻ ነው። ስለዚህ ያ አይነት ትልቅ ጥያቄ ነው። በእንደዚህ አይነት አዋጅ በማስፈራሪያ ይቆማል ብለን አናስብም።
መልካም። በዚህ በአሁን ብቻ የማያበቁ ተሻጋሪ እንድምታ ያላቸው ሁኔታዎች ይከሰታሉ ነው አሁን ከሚያደርገውም ያለፈ ያሉት ፕሮፌሰር ብርሃኑ። ወደ እርስዎ ልምጣ። በጽሁፋችሁ ሽግግር ከአንድ አስቸኳይ አዋጅ ወደ ሌላ አስቸኳይ አዋጅ መሆን የለበትም ትላላችሁ። እርስዎና ተባባሪ ጸሐፊ፣ በስር ላይ የነበሩ የፖለቲካ እስረኞች መፈታት አገሪቱን ወደ ተሻለ አቅጣጫ ለመውሰድ እንደ አንድ እርምጃ ወስዷል። እርስዎም እሱን አወድሰው ነው የተነሱትና ነገር ግን ከአንድ አስቸኳይ አዋጅ ወደ ሌላው ይሉታል የቀደመውና ሁለቱን አያይዘው ይሄ ችግር አይደለም፣ በእርግጥም ወደሚፈለግ አቅጣጫ አይወስድም ነው የሚሉት። እስኪ አብራሩት።
እሺ፣ የመጀመሪያው አዋጅ ተነስቶ አንዳንድ በጎ ነገሮች ብቅ ማለት የጀመሩት አንደኛው የፖለቲካ እስረኞች መፈታታቸው ነው። ሁሉም አይደሉም ግን በተደረገው ምስጋና ይገባል። ሁለተኛው በሞላ ጎደል የሚደረገው ውይይት በአማራጭ ኃይሎች እና በመንግስት የተጀመረው ጉድለቶች ቢኖሩትም በጎ ነገር ነበር። እነዚያ ጮራ መውጣታቸው፣ እነዚያ ዝቅ ማለታቸው ደስ ብሎን ሳለ ወደ ሁለተኛ አስቸኳይ አዋጅ መሄዱ በሀገር ቤት ላለ ወገን፣ በውጭም ላለ ህዝብ፣ ኢትዮጵያዊም ላልሆነው ህዝብ የሚያስደነግጥ ግራ የሚያጋባ ነው። ለምሳሌ ቅድም ለመምህር ሙሉጌታ እርሶ ከዚያ ስለሚኖሩ በቀን በማታም በምሽትም ስለሚያዩት እርሶ ያውቃሉ ላለሁ እኔ ሩቅ ሁኜ ብዙ ላውቀው አልችልም፣ ግን በማነበው ከሆነ ለምሳሌ ኢሰባዊ የሆነ ነገር የማይፈጸም አዋጅ ከተነገረ በኋላ ኢሰባዊ የምንለው ምን ማለት ነው ወደሚለው ጥያቄ ወስደናል። አንድ ሰው በመንገድ ሲሄድ ምንም ሳያደርግ እንዲያው በጥርጣሬ ተይዞ እስር ቤት ምዝገባ ከሆነ ስራ ገብቶ ሰው ስራ በሚሰራበት ጊዜ ማንኛውም ሰው አለቃ የሆነ አንተ በደንብ ምትሰራ አይመስለኝም ለማደም አስበህ ነው ስራውን ወደ ኋላ ምታረገው ብሎ ወደ ስር ሊሰደው የሚችለው ከሆነ ይህ ማለት አንዱ ሰብጀክቲቭ በሆነ መመዘኛ በሌለው አቀራረብ ሰውን ሊያስረው ሊፈታው የሚችል ከሆነ ይሄ እኔ እንደሚገባኝ ከሆነ ኢሰባዊ ነው ባይ ነኝ። ይህ ብቻ ሳይሆን አንድን መንግስት የሚያደርገው ኢኮኖሚ እድገት ወይም አለማደግ፣ የህዝብ መበልጸግ ወይም አለመበልጸግ ሳይሆን ወይም ደግሞ የህጎቹ ብዛት የህጎቹ ማነስ ሳይሆን አንድ መንግስት የሚያደርገው ተቀባይነት ሲኖረው ነው። ለጀትመሲ የሚለው ቃል ነው በእንግሊዝኛ። ተቀባይነት ሊኖር የሚችል ካስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው። ሁልጊዜ ግን ባስገዳጅነት የሆነ ነገር ፖሊስ ኃይል የተመሰረተ ነገር ድብልቅልቅ ወዳለ ሁናቴ ነው እንጂ ወደ በጎ የሄደበት ጊዜ የለም። ከጃንሆይ መንግስት መማር የነበረብን፣ ከደርጉ መማር የነበረብን፣ ከሌሎች አገሮች ይዘት መማር ያለብን ይሄ ነው። አስቸኳይ አዋጅ ማወጅ፣ በፖሊስ ኃይል ተማምኖ ወደፊት ለመሄድ መሞከር ከሰላም አንጻር ሲታይ የተጀመሩትን የተወጠኑትን በጎ ነገሮች እንደውም ወደ ኋላ የሚወስድ ነው እንጂ ወደፊት የሚወስድ ሆኖ አይታየኝም።
መልካም። አቶ ሙልጌታ፣ ህግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ህግ ማውጣት የሚችለውን ያህል ህግ ከራሱ ይማራል ወይ? ቀድሞ የወጣ ህግ ምን አይነት ፍሬ አመጣ? ምን አይነት ውጤት ነበረው ለሚቀጥለው ህግ? ይልቁንም ደግሞ ባስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይን ይታያል ወይ? ግራሱን መልሶ ይመረምራል ወይ? ለህግ መውጣት መሰረት የሚቀደሙ ነገሮች ሲታከኩ እናያለን። በአጠቃላይ በህግ መሰረትም በኢትዮጵያ ሁኔታም ምናልባት አንዳንድ ጭብጦችን አይን የሚከፍቱ ነገሮች ቢያካፍሉን።
አዎ፣ እንግዲህ አሉላ የኔ ማብራሪያ ሲታከኩ እንግዲህ ላይ የተመረጠ ነው። ይሄ ህገ መንግስት ራሱ ምን ይላል? አሁን ፕሮፌሰር ብርሃኑ ያቀረቡት በጣም ይቸች እይታ ነው። አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው የሚለው ጥያቄውን ራሱ ህገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ስቴት ኦፍ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። ኢሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚህ መሰረት ሪፖርቱን ለፓርላማ ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት በርካታ ጥሰቶች ሪፖርት አድርገዋል። በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ ሌላው አቶ አልላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው እዚህ አስቸኳይ ጊዜ አዋጅ ጽንሰ ሀሳብ የሚገርመኝ ህገ መንግስቱ ራሱ አውጥቶ ህገ መንግስቱ ራሱን ያንጠለጥለዋል። ግልጽ ከሆነ ያሳ
ለአድማጮች እንዲብራራ ፈታ ያደርጉለት።
አዎ፣ ህገ መንግስቱ ራሱ ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ሳይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም። ሶ ኢንፌክት የወታደራዊ መንግስት አይነት ነው። የበሽን መገኝ ስትል ከባድ ነው፣ ቀላል ነገር አይደለም። አሁን የኢትዮጵያ መንግስት እያደረገ ያለው ምንድን ነው? ጥቃቅን ነገር ነው እያደረገ ያለው ብዬ ነው የማስበው። በህግ ሊያደርገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ማሟሟቂያ ነው ብዬ ነው የማስበው። ምን ማለት ነው? ለምሳሌ ሰዓት ላፊ ሲታወጅ አልሰማሁም። ይታወጅ እንደሚችል ይናገራል። ነገ ከየታች አፍቶ ጥሄድ ይችላል መንግስት ከፈለገ። ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛም እያደረገ የእርምጃ ህጋዊ ነው የሚሆነው። ይህ ሊገባን ይገባል። ስቴተስ ኢመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያሁሉ ጭቅጭቅ ተፈጠረ። በጣም ከባድ ነገር ነው ስቴተስ ኢመርጀንሲ ሲባል።
አድማጮች፣ ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል።